taasi waxay ahayd faallo ka turjumaysa aragtida dawladda Mareykanka.
የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ኮዳና
ጋፒና ቪኦኤ ያዲሱ ትውልድ ድምጽ ሰላም እንደምን አምሽታችኋል የጋፒና ቪኦኤ አድማጮች የዛሬ ረቡ ህዳር 23 2013 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል ለዛሬ ምሽት ከያዝናቸው ፕሮግራሞች መሃል
ሁለት አይነት አማራጭ ነው ያለው። በመጀመሪያው አማራጭ የሰላማዊ መንገድ ተጥሰተው ጃቸን ምሽት ከሆነ ጃቸን ምሽት ይፈቀራል። ሁለተኛ አማራጭ ሰላማዊዎች ህግ የማይሰጡ ከሆነ የመጨረሻው አማራጭ ወረዱ ጉንጋው ላይ ተግባራዊ የተደረገው የህግ ማስከበር ተግባር ተግባራዊ የሚደረግበት ሁኔታዎች መኖሩን ለመግለጽ ተፈልጎ ነው። ክቡር ሰምስታትሩ በወቅቱ መግለጫ
የቤኒሻንጉል ጉምዝ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ የሆኑትን አቶ መለሰ በየነን የሰማችሁት የህወሓት ራስ ፈጻሚ አባላት እጅ እንዲሰጡ በቀረበው ጥሪ ዙሪያ ዘገባ ይኖረናል። በትግራይ ክልል የተወሰኑ አካባቢዎች የቴሌኮም አገልግሎት እንደገና መጀመሩን የሚያስተስና የሰብአዊ እርዳታ ለተቋረጠባቸው በሺዎች የሚቆጠሩ ኤርትራውያን ስደተኞች ለመድረስ እየተደረገ ያለውን ጥረት የሚዳስስ ሌሎች ጥንቅሮችንም ይዘናል። ፕሮግራሙን በመምራት አብራችሁ ማመሻው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ያሰባሰብናቸው ዜናዎች ይዛ ኤደን ገረመው እየጠበቀቻችሁ ነው። ወደሷ ላሳልፋችሁ።
አመሰግናለሁ ስመኝሽ። በድጋሚ እንደምናምሽታችኋል። በቦሌ ክፍለ ከተማ ጎርጎሪዮስ አደባባይ ተብሎ በሚጠራው አካባቢ በቆሻሻ ገንዳ ውስጥ ተጥሎ የተገኘ ቦምብ በባለሙያዎች ከመክሸፉ በፊት ሰንድቶ ጉዳት ማድረሱን የአዲስ አበባ ፖሊስ ኮሚሽን አስታወቀ። ዛሬ ከጧቱ 1 ሰዓት ተኩል አካባቢ ፖሊስ በደረሰው መረጃ የተንቀሳቀሰ መሆኑንም የኮሚኒኬሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ ለአሜሪካ ድምጽ በሰጡት ቃል ገልጸዋል። ከዚህም ሌላም ቦምብ እዚያው ቦሌ ክፍለ ከተማ ወረዳ 6 ጉርድሾላ ቅዱስ ያሬድ ሆስፒታል አካባቢ ተገኝቶ ጉዳት ሳይደርስ በባለሙያዎች መምከኑን አመልክቷል። በሌላ በኩል በቤንሻንጉል ጉምዝ ክልል መተከል ዞን ውስጥ የሚንቀሳቀሱ ታጣቂዎች በአንድ ሳምንት ውስጥ እጃቸው እንዲሰጡ የክልሉ ርዕሰ መስተዳደር አሻሊ ሐሰን አሳስበዋል። ይበንዲ እንዳለ በጸጥታ ስጋት ምክንያት 370 ሰዎች ከቀለም ወለጋ አንፊሎ ወረዳ ወደ ጋምቤላ መሸሻቸው ተሰምቷል። በአሁኑ ጊዜ የሚያሰናቀል የጸጥታ ስጋት በቦታው አለመኖሩን የገለጹት የኦሮሚያ ክልል የአደጋ ስጋት አመራር ኮሚሽነር አባደር አብዳስ ለጉዳዩ መረጃ እንደሌላቸው ቢናገሩ የጋምቤላ የአደጋ ስጋት አመራር ኮሚሽን ጽፈት ቤት ሸሹ የተባሉት ሰዎች ትምህርት ቤት ውስጥ ተጠልለው እንደሚገኙና በረድኤት ድርጅቶች ድጋፍ እየተደረገላቸው መሆኑንም አስታውቀዋል። በትግራይ ክልል የተወሰኑ አካባቢዎች የቴሌኮም አገልግሎት እንደገና መጀመሩን ኢትዮ ቴሌኮም አስታውቋል። ያጋጠሙ ጉዳቶችን በመጠገንና መልሶ በማቋቋም እንዲሁም አማራጭ ኃይል ምንጮችን በመጠቀም በዳንሻ፣ በተርካን፣ በሆመራ፣ በሽራሮ፣ በማይጸብሪና በማይካድራ በከፊል በአላማጣ ደግሞ ሙሉ በሙሉ አገልግሎት መሰጠት መጀመሩን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬው ታምሩ ለአሜሪካ ድምጽ ተናግሯል። የመቀለም የቴሌኮም መሰረተ ልማት መጎዳትና አለመጎዳቱን የሚያጠና ቡድን መላኩ ውጤቱ እስከ ነገ ድረስም እንደሚታወቅም አክለው አስታውቀዋል። ይህ በእንዲህ እንዳለ ትግራይ ክልል ውስጥ የመገናኛ ዘዴዎች መቋረጥ ጋዜጠኞች በመድር ላይ ያሉ ሁኔታዎችን ማጣራት እንዳይችሉ እክል መፍጠሩን የጋዜጠኞች ደህንነት ተሟጋቹ ዓለም አቀፍ ቡድን አስታውቋል። ምንጮችን በቀጥታ ማግኘት አለመቻሉ ምን እየተከናወነ እንደሆነ እንዳናውቅ ያደርገናል። በመሆኑም ውዥንብር ሊፈጥሩ የሚችሉ መረጃ ዘጋቢዎች በመገናኛ አለመኖር ምክንያት ማረጋገጥ አልቻልንም ከሚሉ በስተቀር ሳይጣሩ ይቀራሉ ብለዋል። የሲፒቼ የሰሃራ በስተደቡብ ተጠሪ ሞቶኪሙሞ ለአሜሪካ ድምጽ በሰጡት ቃል የኢትዮጵያ ፌደራል መንግስት በጥቂት ግለሰቦች የሚካሄድ ህግን የማስከበር እንቅስቃሴ በሚለውና የህዋ ህወሓት መሪዎች ትግራይ ላይ በተከፈተ ጦርነት በሚሉት በዚህ ውጊያ ውስጥ በህወሓትና በአካል ላይ የደረሰውን ጉዳት ትክክለኛ ገጽታ ማወቅ አለመቻሉንም ተጠሪዋ አመልክቷል። በእንዲህ አይነት ጊዜዎች የጋዜጠኞች ስራ እጅግ ቁልፍ መሆኑን የጠቆሙት ሙሞ በፕሬስ ነጻነት ውስጥ የጨበጥናቸውን ሁሉ አጥብቀን መጠበቅ አለብን፣ በዚህ ሁኔታ ውስጥ ጋዜጠኞች ጎልተው እንዲወጡም እንሻለን ብለዋል። እንግሊዝ አሜሪካዊው የመድኃኒት ምርምርና አምራች ኩባንያ ፋይዘር የሰራው ክትባት ለአጣዳፊ ጊዜ ስራ ላይ እንዲውል ፈቀደች። የሀገሪቱ የመድኃኒቶችና የጤና ጥበቃ ምርቶች ተቆጣጣሪ ባለስልጣን ከጀርመኑ ባዮንቴክ ጋር በመተባበር እየሰራ ያለው የፋይዘር ክትባት አገልግሎት ላይ እንዲውል ዛሬ ፍቃድ መስጠቱን የኮሮና ቫይረስ መከላከያ መድኃኒትን በመጠቀም እንግሊዝን ከምዕራቡ ዓለም የመጀመሪያ ያደርጋታል። ክትባቱ በሚቀጥለው ሳምንት መሰጠት የሚጀምር ሲሆን የብሔራዊ የጤና አገልግሎት ባልደረቦች እንዲሁም የአረጋውያን መጦሪያ ቤቶችና ነዋሪዎችና ሰራተኞች የመጀመሪያው ተጠቃሚዎች እንደሚሆኑ ታውቋል። አድማጮች፣ ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ የዕለቱ አብይ ርዕስ አርገን ወደ አሰናዳነው ፕሮግራም እንለፍ። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን በመተከል ዞን የሚንቀሳቀሱ የህወሓት ጥፋት አስፈጻሚ ርዝራዦች እጃቸውን እንዲሰጡ ጥሪ ማቅረባቸውን ተከትሎ እስካሁን እጅ የሰጠ እንደሌለ የክልሉ ኮሙኒኬሽን ጉዳዮች ጽፈት ቤት አስታወቀ። የጽፈት ቤቱ ኃላፊ አቶ መለሰ በየነ እጅ ለመስጠት የተሰጠው ጊዜ አንድ ሳምንት በመሆኑ አሁንም በተቀሩት ቀናት እነዚህ የጥፋት ኃይሎች እጃቸውን በሰላማዊ መንገድ ይስጡ ሲሉ አሳስበዋል። ናኮር መልካ ተጨማሪ አለው።
የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን በመተከል ዞን የሚንቀሳቀሱ ጁንታ ያሏቸው የህወሓት ጥፋት አስፈጻሚ ርዝራዦች ከጥፋታቸው በመታቀብ በአጭር ቀናት ውስጥ እጃቸውን ለዞኑ ማዘዣ ማዕከል አስተዳደር እንዲሰጡ ማሳሰባቸውን ነው የክልሉ መንግስት ኮሙኒኬሽንስ ጉዳዮች ጽፈት ቤት የገለጸው። የጽፈት ቤቱ ኃላፊ አቶ መለሰ በየነ እጅ እንዲሰጡ ጥሪ የቀረበላቸውን አካላት በተመለከተ እንዲህ ብለዋል።
ሀገራዊ ለውጡ ከጀመረ ጊዜ አንስቶ በተለይ ሀገራዊ ለውጡ ያልተመቻቸው ይሄ ቲፒኤልኤፍ ለአንዴና ለመጨረሻ ጊዜ ባለፈው በተወሰደው ኤልያስ ጨፋሽ ትግል ጁንታና ኦልሞስት የህግ ማስከበር ዘመቻው ተግባራዊ የሆነበትና እንደ ሀገርም ሀገራችን ኢትዮጵያ ከነበረችበት የጭቆና የፖለቲካ ቀንበር ነፃ የወጣችበት ነው ብሎ መውሰድ ይቻላል። የጁንታው ዝርዝራጅ የሚባሉት እነዚህ በጥፋት ተልዕኮ ተጠምዶ ዜጎች ቅጣት የሚያደርሱ ያሎች ሁለት አይነት አማራጭ ነው ያለው። የመጀመሪያው አማራጭ በሰላማዊ መንገድ ትጥቅ ሰጥተው እጃቸውን የሚሰጡ ከሆነ እጃቸውን የሚሰጡበት ሁኔታ ይፈጠራል። ሁለተኛ አማራጭ ጸረ ሰላም ኃይሎች እጅ የማይሰጡ ከሆነ የመጨረሻው አማራጭ ኦልሬዲ ጁንታው ላይ ተግባራዊ የተደረገው የህግ ማስከበር ተግባራዊ የሚደረግበት ሁኔታዎች መኖሩን ለመግለጽ ተፈልጎ ነው ክቡር ርዕሰ መስተዳድሩ በወቅቱ መግለጫ ያወጡ።
እነዚህ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎህዴን ኃይሎች ከትናንት ጀምሮ በአንድ ሳምንት ውስጥ እጃቸውን እንዲሰጡ ይጠበቃል ብለዋል አቶ መለሰ። ይህ ዜና እስከተጠናቀረበት ጊዜ ድረስ እጅ የሰጠ አለመኖሩንም አክለው ገልጸዋል።
እስካሁን እጅ የሰጠ የለም። ኦልሬዲ ጥሪ ቀርቦላቸዋል። እኛ ያስቀመጥነው በዚህ ሳምንት ባለው ጊዜ ውስጥ ሰላማዊ የሆነ ሰው ትጥቁን ፈቶ ለክልሉ መንግስት እጅ መስጠት እንዳለበት ጥሪ ቀርቧል። ከዛ ውጪ አሁንም የጥፋት ተልእኮን ዋነኛ ዓላማ ያደረገ ካለ ደግሞ ያው የመጨረሻው አማራጭ የመደምሰስና ህግን የማስከበር ተግባር ከተጠናክሮ እንደሚቀጥልም በመግለጫው ለማመላከት ተሞክረዋል። እስካሁን ባለው ሁኔታ የመረጋጋት ይመስለኛል። 43 የሚሆኑ ጸረ ሰላም ኃይሎች እጅ ሰጥተዋል የሚለው ነገር ፖስት ተደርጎ አይቼዋለሁ። ትክክል አይደለም።
ከዚህ ቀደም የቤኒሻንጉል ጉሙዝ ክልል መንግስት ጸረ ሰላም ኃይሎች ብሎ በሚጠራቸው አካላት ላይ እርምጃ እየወሰደ እየደመሰሰ እጅሚሰጡትንም ደግሞ በሰላማዊ መንገድ እየተቀበለ እንደሆነ ሲገልጽ ቆይቷል። ሆኖም ግን አሁንም አንዳንድ ቦታዎች ጥቃት እንዳልቆመ እየተገለጹ ነው። ለምሳሌ ዛሬ ጠዋት ማንዱራ ወረዳ ውስጥ 7 የሚሆኑ ግለሰቦች ቆስለው ህክምና እየተከታተሉ እንደሆነ ተገልጿልና የክልሉ መንግስት ይሄንን መግለጫ ያወጣ ባለበት ሁኔታ ይሄንን ጥቃት የሚፈጽሙ አካላት ማን ናቸው? ይሄንን ጥቃት ማስቆም ያልተቻለበት ምክንያት ምንድነው?
ሰላም አይሉት ላይ ባልኩት መሰረት ኮማንድ ፖስቱ ከታወቀ ጊዜ አንስቶ 280 በላይ የሚሆኑ በሰላሞች ላይ የመደብቸት እርምጃዎች ተወስደዋል። ከ90 በላይ የሚሆኑ ደረጃ በማቃበል ስንቅ በማቀበል በተለያየ መንገድ አበሩ የተባሉ ሰዎች ላይ የህግ ማስከበር ተግባራዊ የሆነበት ሁኔታ አለ። ከዛ ባሻገር ወደ 85 በላይ የሚሆኑ ጦር መሳሪያዎችን በውጊያ ሂደት ለመንጠቅ ጥረት ተደርጓል። ይህ ሁሉ በተሰራበት ባለበት ወቅት ላይ እንግዲህ አሁን ቢታ ኦልሞስት ግዛተ መሬቱ ተፈጻሚ ሆኗል። ይህን ተከትለው እንግዲህ ዛሬ ጠዋት ከቻግኒ ወደ ግልገለበለስ የሚመጣ መኪና ሄዲዳ ቀበሌ በሚባለው አካባቢ ላይ ጸረ ሰላም ኃይሎች ከጠዋቱ 2 ሰዓት ከ15 ደቂቃ አካባቢ ላይ አቁመው ተኩስ ከፍተው ቅድም እንዳልከው ወደ 7 የሚሆኑ ንጹሃን ዜጎች ላይ ከመካከለኛ እስከ ከባድ የመቁሰል አደጋ አድርሰዋል። እነዚህ የመቁሰል አደጋ የደረሰባቸው ዜጎችንም አሁን ባለው ሁኔታ ኦልሞስት ሆስፒታል ህክምና እንዲያደርጉ እየተደረገ ነው ያለው። እንግዲህ ይሄ መግለጫ ሁሉ እየወጣ ይሄ ሁሉ እርምጃ እየተወሰደ ምንድን ነው የጸረ ሰላሞች እኩይ ተግባር መቆም ያልቻለው የሚለው ነገር ትራንዚሽን ፓሬድ ሲወቅ እነዚህ የተሳ ተልኮ ያነገቡ ሰዎች አሁን ባለው ሁኔታ ከላይም ያው ቼናቸው እየተበጠሰ ስለሆነ ተስፋ የመቁረጥ ስሜትም ስለሚታይ እዚህ እዚያም የሮጡ ትንኮሳ መፍጠራቸው አይቀርም። በዚህ ደረጃ ችግሩን በዘላቂነት ለማስቆም ያው ህብረተሰቡ ቀደም ብሎም የተደራጀ ስለሆነ ሚሊሻው ተደራጅቶ አካባቢ መጠበቅ እንዳለበት ፌዴራል ጸጥታ ተቋማት እንደ መከላከያ ሰራዊት፣ ፌዴራል ፖሊስ፣ የክልሉ ጸረ ሽምቅ እና የፖሊስ ተቋማትን ጨምሮ እነዚህ ወሳኝ የሆኑ ቦታዎች ላይ የዜጎችን ደህንነት የማስጠበቅ ስራዎች እንዲሰሩ እየተደረገ ነው ያለው።
ህብረተሰቡ ከጸጥታ አካላት ጋር በመቀናጀት የየአካባቢውን ሰላም እያስከበረ ነው ያሉት ኃላፊው ይህን ሰላምን የማስፈን ጥረት መቀጠል አለበት ሲሉ አክለዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስምንሽ ቆየ ነኝ። ህወሓት ሲያስተዳድራቸው ከነበሩት ከወልቃይትና ራያ አካባቢዎች አፍኖ የወሰዳቸው በ10 ሺዎች የሚቆጠሩ ንጹሃን ዜጎች የደረሱበት አለመታወቁን የአማራ ክልል መንግስት አስታወቀ። በማይካድራ ንጹሃን ዜጎችን ጨፍጭፈው ወደ ሱዳን የስደተኛ መጠለያ ካምፕ ያመሩ ወጣቶች በህግ እንዲጠየቁም ሁኔታዎችን እያመቻቸው ነው ብሏል የክልሉ መንግስት። የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ ታፍነው ተወስደዋል በተባሉ ንጹሃን ዜጎች ላይ መረጃውን የደረሰውና በቀጣይ እንደሚያጣራ ገልጿል። በማይካድራ የተጨፈጨፉ ዜጎች ቁጥር እንደሚጨምርም ኮሚሽነሩ ዶክተር ዳንኤል በቀለ ለአሜሪካ ድምጽ ተናግረዋል። አስቴር ምስጋናው ዝርዝር አላት።
የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ግዛቸው ሙሉነህ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ህወሓት ሲያስተዳድራቸው በነበሩት ወልቃይትና ራያ አካባቢዎች የማንነትም ሆነ የወሰን ጥያቄ ማንሳት ከወንጀልም በላይ ወንጀል ሆኖ ሲቆጠር መቆየቱን ነው የተናገሩት። ማንነት የአማራ መሬቱም የአማራ ነው ብሎ ጥያቄ ያነሳ ነዋሪ ይሳደዳል፣ ይገደላል ነው ያሉት። በዚህም ባለፉት 30 አመታት ውስጥ ከግማሽ ሚሊዮን ህዝብ በላይ ተፈናቅሎ ነበር፣ አሁን ግን በመመለስ ላይ ነው ብለዋል። የፌደራል መንግስቱ ከጀመረው ህግን የማስከበር ዘመቻ በፊት ህወሓት በእነዚህ ቦታዎች የነበሩ ታላላቅ ባለሀብቶችን ጨምሮ በ10 ሺዎች የሚቆጠሩ ንጹሃን ዜጎችን አፍኖ ይዟቸው ነበር ያሉት አቶ ግዛቸው አሁን የት እንዳሉ ማወቅ አልተቻለም ብለዋል።
እንግዲህ በወልቃይት አካባቢ ከ500 ሺህ ወይም ወደ ግማሽ ሚሊዮን የሚጠጉ አማራዎች ዴሞግራፊ ለመቀየር በሚል ተሳደዋል። የማንነት ጥያቄ ያለበት ስለሆነ ህዝቡ እነዚህ ህዝቦች አንዳንዶቹ የቀናቸው እስከ ውጭ ድረስ የሄዱበት፣ ያልቀናቸው ደግሞ በሀገሪቱ በኢትዮጵያ ማለት ነው በተለያየ አካባቢ ተሰደው በቀን ስራም በምንም ተቀጥረውም እየሰሩና ያለፉትን በርካታ አመታት በግፍ በችግር በስደት ከዘመዳቸው ከቀያቸው ተፈናቅለው እያሳለፉ ያሉበት ሁኔታ ነው ያለው። ይሄ ብቻ ሳይሆን በአካባቢው ላይ በእነዚህ በተጠቀሱት አካባቢዎች ላይ ያሉ በርካታ ባለሀብቶች በተለያየ መንገድ በ10 ሺዎች የሚቆጠሩ ታፍኖ የተወሰዱብን በቅርብም የተወሰዱ ባለሀብቶች ተመርጠው አማራ በመሆናቸው ከኦፕሬሽኑ ጋር ተያይዞ የተወሰዱበት ወደ 8 የሚደርሱ ደግሞ ሞተው ሜዳ ላይ ተጥለው የተገኙበት ሁኔታ ተፈጠረ እንደሆነ እውነት ነው ማለት ነው። በራያ አላማጣ አካባቢ አላማጣ እስር ቤት ላይ የታሰሩ ባለሀብቶች የፖለቲካ ኤሊቶች የተለያየ ጥያቄ የሚያነሱ አማራዎች ታፍነው የተወሰዱ አይታወቅም ይሙቱ ይዳኑ አናውቅም።
በሀገር መከላከያ ሰራዊት ቁጥጥር ስር በዋሉት ወልቃይትና ራያ አካባቢዎች ላይ አሰሳ እየተደረገ ነው ያሉት ኃላፊው ከሰሞኑ በሆመራ አካባቢ በርካታ የጅምላ መቃብሮች እንደተገኙ ጠቅሰዋል።
ከትነድ ነጻ የወጡ የሆመራ አካባቢም ላይ የጅምላ መቃብር የተገኘበት ሁኔታ ነው ያለው። አሁንም እየተገኘ ነው ያለው ገና አካባቢው እየታሰሰ ነው ያለው እስካሁን በዚህ ደረጃ ግዳይነቱንና በግፍ ግድላቸው ያልተቀበረ አስክሬን ጭምር በስፋት የተገኘበት ሁኔታ ነው ያለው። እነዚህ ንጹሃን ዜጎች ናቸው። ምንም ከትነግ ጋር ወይም ከሌላ የፖለቲካ እንቅስቃሴ ጋር የሚያያዝ አይደለም። ንጹሃን አርሶ አደሮች ከተማ ነዋሪዎች ነው እንደዚህ ያደረገው። ይሄ አሸባሪ ድርጅት መሆኑን በጋድ የሚያሳይ ነው።
ሐላፊው ቁጥሩን በውል ባይገልጹም የአማራ ብዙሃን መገናኛ ድርጅት ሰሞኑን በደረገጹ ባሰፈረው ዘገባ እስካሁን የተገኙ የጅምላ መቃብሮች 70 መሆናቸውን ጠቅሷል። አቶ ግዛቸው አክለው በማይካድራ ንጹሃን ዜጎች ላይ ጭፍጨፋ ያደረሰው ሳምሪ የተባለው የትግራይ ወጣቶች ኢመደበኛ አደረጃጀት መሆኑን አስተውሰዋል። የሳምሪ ወጣቶች ጭፍጨፋውን ከፈጸሙ በኋላ ወደ ሱዳን ስደተኞች ካምፕ ማምራታቸውን የሚገልጹ የአይን እማኞች መኖራቸውንም ጠቁመዋል። ቡድኑን ለህግ ለማቅረብ ከፌደራል መንግስቱ ጋር እየሰሩ መሆኑን ገልጸዋል።
እነዚህ ገዳዮች ከገደሉ በኋላ ወደ ሱዳን ነው የተሻገሩት ሚል ሐሳብ አለ። ሱዳን ላይ ተፈናቅለናል በጦሩ ሚሉ ኃይሎች አሉ። እነዚህ ኃይሎች አብዛኞቹ የዚህ ገዳይ ስኳድ ሲቪል ለብሶ ከገደለ በኋላ ተፈናቅ ያለው ከአካባቢው በሚል ለማስመሰል እየተሰራ እንደሆነ የፌደራል አንዳንድ ተቋማት እና ኃላፊዎች የሰጡት መግለጫም እንደ ፍንጭ ማመላከት ነው። በዚህ ላይ አካባቢው ማህበረሰብ ይህን በግልጽ ለሚናገር እነዚህ ገዳይ ቡድን አካላት እንደሆኑ በደንብ መታወቅ አለበት። እነዚህን ለህግ ለማቅረብ እንግዲህ የፌደራል መንግስት ወደ ሌላ አገር ስለሆነ የሄዱት ከሱዳን መንግስት ጋር ተነጋግሮ እነዚህን ወደ ህግ ለማቅረብ የራሱን የቤት ስራ ይሰራል። እኛ ግን በዚሁ አካባቢ መሽጉ የተገኙ የጠፉ የተደበቁትን ግን በየአካባቢው በተሰማራንበት በክልላችን ዙሪያ ያሉትን ግን እየያዝን ለህግ ለማቅረብ እንቅስቃሴዎች አሁንም የኦፕሬሽን ስራው እንደቀጠለ ነው የሚል ሀሳብ ነው ያለኝ።
ሰሞኑ ለፓርላማ ማብራሪያ የሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም በሱዳን የመጠለያ ካምፕ ከሚገኙ ወጣቶች መካከል የማይካድራውን የዘር ጭፍጨፋ የፈጸሙ ካሉ መጣራት እንደሚኖርበትም ጠቁመዋል። ታፍነው መወሰዳቸው በተገለጸው በ10 ሺዎች የሚቆጠሩ ዜጎች ዙሪያ ያነጋገርኳቸው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ከራያና ከወልቃይት ታፍነው የተወሰዱ ሰዎች እንዳሉ መረጃ እንዳላቸው አመልክተዋል። የማጣራት ስራም ከሰሞኑ እየተሰራ እንደሆነ ገልጸዋል።
እንደዚሁ መረጃውን ሰምተናል፣ ግን እኛ ገና ማረጋገጥ የቻልነው ጉዳይ አይደለም። ስለዚህ ለማጣራት ሙከራ ማድረጋችን አይቀርም፣ እንከታተላለን። እሱ መረጃውን ከመስማታችን በስተቀር በራሳችን ያረጋገጥነው መረጃ የለንም። እሱ ማናቸውም እንደዚህ በጣም ሰፋ ያለ የሰብአዊ መብት ጥሰት ሁኔታ መረጃ ሲኖር የግድ ሊጣራ ይገባል ማለት ነው። ስለዚህ የምናጣራው ይሆናል፣ ግን እስካሁን ያረጋገጥነው ነገር የለም ማለት ነው። ግን ያው በጣም ብዙ በርካታ ጉዳዮች ናቸው ኮሚሽኑ ሊያጣራ የሚገባው ጉዳዮች። ግን ያለን አቅም ስለው ባለን አቅም ግን በተቻለ መጠን እነዚህ የመሳሰሉ ነገሮች ሁሉ ማጣራታችን አይቀርም።
በማይካድራ የሞቱ ሰዎች ቁጥርም ቢሆን በሁለተኛው ጥናት እንደሚጨምር ገልጸዋል።
የማይካድራው እንደኛም በመጀመሪያ ደረጃ ሪፖርታችን ላይ የጠቀስነው ቁጥር እስከዚህ ወቅት ድረስ በነበረን መረጃ ነው እንጂ ቁጥሩ ከዛ በላይ ሊጨምር እንደሚችል ያው በመጀመሪያ ደረጃ ሪፖርቱ ላይ ተመልክቶ ነበረ። ግን ቢያንስ እስከዛ ወቅት ድረስ በነበረን መረጃ መሰረት የነበረውን አነስተኛውን ግምት ነው ያመለከትነው እንጂ ቁጥሩ በጣም ከዛ ከፍ ያለ ሊሆን እንደሚችል እናውቅ ነበረ። ትክክለኛው ቁጥር ምናልባት እንግዲህ ዋናው ሪፖርት በሚደርስበት ጊዜ የተሟላ መረጃ ለመገኘት የሚችል ከሆነ እዛ ጊዜ ይታወቃል ብለን ተስፋ እናደርጋለን። እኛም ምርመራ ስራችንን ቀጥለናል። ተጨማሪ መረጃ ምንጮች እና ምስክሮች አነጋገር ማስረጃዎች አሰባስበን ሙሉ ሪፖርቱን ወደፊት የምናወጣ ይሆናል። አስቀድመን እንደገለጽ ነው
የሁለተኛው ጥናት ውጤት መቼ ይፋ እንደሚደረግ ግን ዶክተር ዳንኤል አልተቀሰም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ፕሮግራማችን ይቀጥላል። ከ100 በላይ የሚሆኑ ኢትዮጵያውያን ህጻናት ከወላጅና ከቅርብ ዘመዶቻቸው ተነጥለው በሱዳን ኡምራባክ የስደተኞች ጣቢያ ውስጥ ለጥቃትና ጉልበት ብዝበዛ ተጋላጭ በሆነ ሁኔታ ውስጥ መኖራቸውን Save the Children አስታወቀ። ኤደን ገረመው የሱዳን Save the Children ዳይሬክተር ሆኑትን አርሻድ ማሊክን አነጋግራ ተከታዩን አሰናድታለች። ቀጥሎ ይቀርባል።
ባለፉት 4 ሳምንታት ውስጥ ድንበር ተሻግረው ወደ ሱዳን የገቡ ኢትዮጵያውያን ስደተኞች ቁጥር ከ45000 ማለፉን የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን UNHCR አስታውቋል። ከነዚህ ውስጥም 45% የሚሆኑት ህጻናት ሲሆኑ በኡምራክባ የስደተኞች ጣቢያ ውስጥ ብቻ 158 የሚሆኑ ህጻናት ወላጅም ሆነ አሳዳጊ ሳይኖራቸው ብቻቸውን መገኘታቸውን የሴፍ ዘ ቺልድረን የሱዳን ዋና ዳይሬክተር አሻድ ማሊክ ይገልጻሉ።
We don't have the exact numbers because still the situation is quite fluid and we are still trying to get it.
ይሄ ነው የሚባል የተረጋጋ አሃዝ የለንም። ሁኔታውን እየመረመርነን እስካሁን በመጠለያው ውስጥ ያለው ወላጅ ወይም ያለ ጠባቂ ያሉ ልጆች ከመቶ ይበልጣሉ። እጃችን ላይ ባለው መረጃ መሰረትም ኡምራኩባ መጠለያ ከደረሱት ስደተኞች መካከል 158ቱ ወላጅም ሆነ ተንከባካቢ የሌላቸው ናቸው።
ዋና ዳይሬክተሩ እነዚህ ህጻናት በ10 አመት የእድሜ ክልል ውስጥ የሚገኙ መሆናቸውን ገልጸው ካምፕ ውስጥ ባለው መጨናነቅ የተነሳ መሰረታዊ ነገሮችን ለማሟላት ከፍተኛ ጥረት እየተደረገ ነው ይላሉ።
There are various interventions at the moment, though the need is very big and available resources are very limited. However, humanitarian organizations including Save the Children and
ህጻናቱን ለመርዳት የሚያስፈልጉ ነገሮች ብዙ ናቸው። በመጠለያው ውስጥ ያለው አቅርቦትና ድጋፍ ደግሞ በጣም ትንሽ ነው። ልጆቹ ከቤተሰቦቻቸው ጋር እስኪገናኙ ድረስ መጠለያ፣ ምግብ፣ ውሃ፣ የጤና አቅርቦትና ትምህርት ያስፈልጋቸዋል። በመጠለያ ሰፈር ውስጥ የተንቀሳቀሱ ያሉት ሁሉም ተቋማት ይሄን ለማሟላት እየተረባረቡ ነው።
ዋና ዳይሬክተሩ አክለው ይሄ አሃዝ በአንድ የስደተኞች ማዕከል ብቻ በተደረገ የመረጃ ማሰባሰብ ሂደት የተገኘ መሆኑን ገልጸው እንደ ሐምዳይት ባሉና ከ30000 በላይ ስደተኞችም ያዙ ትላልቅ ጣቢያዎች ውስጥ ብዙ ህፃናት ሊገኙ እንደሚችሉ በመግለጽ ይሄ ሁኔታ ህፃናቱና ታዳጊዎቹን ለተለያዩ ጥቃቶችና ብዝበዛዎች እንደሚያጋልጻቸው ይገልጻሉ። ዳይሬክተሩ Save the Children ከሱዳን መንግስትና ከመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን UNHCR ጋር በመተባበር መሰረታዊ የሆነ ድጋፍ ለማድረግ እየጣረ መሆኑንም አስታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ከዚህ ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ይቀጥላል። በቀጣይ ወደ ናይጄሪያ እናቀናለን። በናይጄሪያ በባህላዊ መንገድ ጨርቃ ጨርቆች ላይ የሚሰሩ የእጅ ጥበቦች ምዕት ዓመታትን የተሻገሩ ቢሆንም የጥንት ቅርሶች ጥበቃ ላይ የሚሰሩ ባለሙያዎች ከቻይና በርካሽ ዋጋ የተመረቱ የሚገቡ ቃዎች የጥበብ ስራዎችን ህልውና አደጋ ላይ ጥሎታል እያሉ ነው። ዘገባውን ከናይጄሪያ ይላከልን ኢፎክ ኢታንግ ነው እንደሚከተለው ተጠናቅሯል። ካኑ ኮፋርማታ በመባል የሚታወቀው ጨርቅን በማቅለም የሚሰራ የጥበብ ሙያ በናይጄሪያ ከቀሩት ጥቂት የእጅ ጥበብ ሙያዎች አንዱ ነው። ማሙድ አቡበከር የተባሉ የናይጄሪያ ነዋሪ ላለፉት 70 አመታት በተፈጥሮ የሚገኙ ቀለማትን ብቻ በመጠቀም እነዚህን ባህላዊ ጨርቃ ጨርቆችን ሲያመርቱ እንደኖሩ ቢናገሩም አሁን ግን የጥበብ ሙያው የወደፊት ዕጣ ፈንታ ያሳስበኛል ይላሉ።
This place has been around for more than 5
ቦታ ላለፉት 5 አመታት የኖረ ነው። አረቦች፣ ነጮችና በተለያዩ አፍሪካ ሀገሮች የሚኖሩ ሰዎች ይህን ጥበብ ለመግዛት እዚህ ቦታ ስመጡ ቆይተዋል። ምክንያቱም ትልቅ ስራ ነው። እኛ ስናልፍ ደግሞ ወጣቶች እኛን ተክተው ይህን ስራ ለመቀጠል ፍላጎት ይኖራቸዋል ብዬ አስባለሁ።
አቡበከር ይህንን ቢመኙም በናይጄሪያ የሚገኙ የዲዛይኒንግ ስራ ባለሙያዎች ግን ጨርቆቹን በቻይና በርካሽ ማምረት እየተቻለ በሀገር ማምረቱ ለንግድ እንደማያዋጣ ይናገራሉ። ካኖስ ካንቲኒ ኩዌሪ በተሰኘው ትልቁ የናይጄሪያ የጨርቅ ገበያ ጨርቆችን የሚነግደው እስማኤላ አብዱላሂ በጉዳዩ ላይ እንዲህ ይላል።
አንኩማ ቺገበደም ከሳማ ገመዶና አርካሺኒ
በዚህ ንግድ ስራ የተሻሻለው ነገር የራሳችንን ዲዛይን የሚሰራልን ሰው መኖሩና ዲዛይኖቹ ከተሰሩ በኋላ ወደ ቻይና ተልከው በጨርቆቹ ላይ እንዲታተሙና ተመልሰው እንዲመጡ መደረጋቸው ነው።
በናይጄሪያ የጨርቃ ጨርቅ አምራቾች ማህበር ዳይሬክተር የሆኑት ሃማ ካውጃፋ የሀገር ውስጥ ምርቶች የቀነሱት ከቻይና በሚገቡ ቃዎች መጨመር ምክንያት መሆኑን በመግለጽ ቅሬታቸውን ያቀርባሉ።
የኛን ዲዛይን ወደ ቻይና ወስዶ መልሰው ብርካሽ ዋጋ እዚህ ይሸጡልናል። 5 ያርድ የሚሆን ስፋት ያለውን ጨርቅ ለምሳሌ በ1000 ናይራ ወይም $2.60 ይሸጣል። የኛ ፋብሪካዎች ግን ተመሳሳይን ጨርቅ ለማምረት ከ3 ናይራ ወይንም $7.80 በላይ ይፈጅባቸዋል። በህገወጥ መንገድ ስለሚያስገቡም የሰራተኞች የለባቸውም። ቀረጥ አይከፍሉም። የሚጨምሩት እሴትም የላቸውም። ስለዚህ ብርካሽ ዋጋ መሸጥ ያዋጣቸዋል።
ይህን የተዳከመው የሀገር ውስጥ ጨርቃ ጨርቅ ምርት ለመደጎም የናይጄሪያ ብሔራዊ ባንክ ለጥጥ አምራቾች ከ3 ሚሊዮን ዶላር በላይ የሚሆን የገንዘብ ድጎማ አድርጎ እንደነበር ባለፈው ጥቅምት ላይ ገልጾ ነበር። በ2017 ላይም የናይጄሪያ ፕሬዝዳንት መንግስት ለሚያደርጋቸው የዩኒፎርምም ሆኑ የመጫሚያ ግዢዎች ቅድሚያ ለሀገር ውስጥ ምርቶች እንዲሰጡ አዘው ነበር። ያም ሆኖ ግን የናይጄሪያ ጨርቃ ጨርቅና ስፌት የሚሰሩ ሰራተኞች ማህበር ይህን የሚያስፈጽመው ፖሊሲ የበለጠ መጠናከር አለበት ይላሉ። የማህበሩ ፕሬዝዳንት የሆኑት ጆን አዳጂ ስለ ሁኔታው ሲያስረዱ እንዲህ ይላሉ።
ደቡብ አፍሪካ ለምሳሌ በጨርቃ ጨርቅ ዙሪያ ያላት ፖሊሲ የደቡብ አፍሪካ ምርቶች እንዲገዙና እንዲለበሱ የሚያዝ ነው። ያንን የሚያስፈጽም ግብረ ኃይልም አላቸው። ስለዚህ ለንግድ ስራው ምቹ ሁኔታን መፍጠር ያለበት መንግስት ነው።
የእጅ ስራ ባለሙያ የሆኑት አቡበከርም መንግስት የጨርቃ ጨርቅ ዘርፉ እንዲኖር የሚፈልግ ከሆነ የምንሰራቸውን የጨርቅ ምርቶች ሊገዛና በዓለም ገበያ ላይ ሊሸጣቸው ይገባል ይላሉ። በኢፎክ ኢታንግ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
Jerusalem, Israel, mi lo no lo sé. Hambenami, tu mangishila na. Jerusalem, Israel, mi lo no lo sé. Hambenami, tu mangishila.
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሳይበለን መልካም ምሽት።